ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 23 2012 ዓ.ም ዝግጅታችን ጀመረ።
ይህንን ዝም ብለን ማየት አንችልም። ዜጎቻችን ናቸው። አሁን ያለው የወረርሽኝ ሁኔታ ደግሞ ሁሉንም ዓለም አፌክት የሚያደርገው የሚያጠቃው ስለሆነ አገራቱም ተቸግረዋል። ስለዚህ የዓለም የስራ ድርጅት ጋር ከአይሎ ጋር በመተባበር እዛው ሆነው የሚረዱበትን መንገድ ነው እየፈለግን ያለን። ኦልሞስት ስራዎችን እየሰራን እየጨረስን ነው።
የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌኮ ተስፋዬ ናቸው። በቃለ ምልልስ ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ባለፉት 24 ሰዓታት ውስጥ በተደረገው 912 የላቦራቶሪ ምርመራ 2 ሰዎች በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 133 ደርሷል። ቫይረሱ የተገኘባቸው ግለሰቦች ወንዶች ሲሆኑ አንደኛው ከኬንያ ተመልሶ በሞያሌ አስገዳጅ ለይቶ ማቆያ ውስጥ ያለ የ25 ዓመት ዕድሜ ወጣት ሲሆን፣ ሁለተኛው ደግሞ ከፑንትላንድ ተመልሶ በጅግጅጋ አስገዳጅ ለይቶ ማቆያ ውስጥ ያለ የ20 ዓመት ዕድሜ ወጣት መሆኑን የኢትዮጵያ የጤና ሚኒስቴር በዛሬው ዕለት በፌስቡኩ ባወጣው መግለጫ አስታውቋል። በሞያሌ ከተማ በቅርቡ ከጎረቤት ሀገር ኬንያ በተመለሰ ኢትዮጵያዊ ላይ የኮሮና ቫይረስ መገኘቱን የወረዳው የጤና ቢሮ አስታወቀ። የ25 ዓመት ዕድሜ ወጣት በኮሮና ቫይረስ መያዙ የተረጋገጠው በማቆያ ጣቢያ ውስጥ ነው ሲሉ የሞያሌ ቢሮ ባልደረባ ገርብቼ ዱባ ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት የላከው ዘገባ ዝርዝሩን ይዟል።
የሞያሌ ወረዳ ጤና ቢሮ በልይቶ ማቆያ ካሉ ከ160 በላይ ከሚሆኑ ሰዎች አንዱ በኮቪድ-19 መያዙን አረጋግጧል። የቢሮው ባልደረባ አቶ ገርብቼ ዱባ ለአሜሪካ ድምፅ እንደገለጹት በቫይረሱ መጠቃቱ የተረጋገጠው ኢትዮጵያዊ በቅርቡ ከኬንያ ወደ ኢትዮጵያ የተመለሰ የ25 ዓመት ወጣት ነው ብለዋል። ይህ ወጣት ወደ ሀገር እንደተመለሰ በለይቶ ማቆያ ውስጥ ነው የነበረው። የደም ናሙናው ተወስዶ ሲመረመር ኮቪድ-19 ፖዚቲቭ መሆኑ ተረጋግጠዋል ብለዋል ሲናገሩ አቶ ከርብቻ በኮቪድ-19 መያዙ የተረጋገጠው ሰው ከሳምንት በፊት ከሌሎች ሰዎች ጋር መምጣቱን አክለው ገልጸው ቫይረሱ ግን በሱ ብቻ ላይ እንደተገኘ ተናግረዋል። የምርመራው ውጤት ለምን ቆየ ለምለውም የደም ናሙናው ወደ ክልል ላብራቶሪ ተልኮ እስኪመለስ ነው የቆየው ሲሉ ምላሽ ሰጥተዋል። የሞያሌ ጤና ቢሮ የኦሮሚያ ክልላዊ መንግስት በሞያሌ የኮቪድ-19 ላብራቶሪ እንዲያቋቁም ጠይቆ መልስ በመጠባበቅ ላይ መሆኑንም አክለው ገልጸዋል። የቦረና ዞን ጤና መምሪያ ኃላፊ አቶ ሮባ ደንጌ ስለ ጉዳዩ ተጠይቀው የኦሮሚያ ጤና ቢሮ ያበለው ከተማ የኮሮና ቫይረስ ምርመራ ለማድረግ ለሚያስችል ላብራቶሪ ተፈላጊ እቃዎችን እያሟላለስ ነው፣ በቅርቡ ስራ ይጀምራል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ሱዳን የሴቶች ግርዘት ወንጀል እንዲሆን ማድረጓ ለሴቶች መብት የሚታገሉትን አክቲቪስቶች ማስደሰቱ ተዘግቧል። የጤና ችግር ያስከትላል የሚባለውን ግርዛት የማስቀረቱ ህግ ታሪካዊ እርምጃ ተደርጎ ታይቷል። ግርዛት ሲፈጽም የተገኘ ማንኛውም ሰው በሶስት ዓመታት እስራትና በገንዘብ ይቀጣል የሚለውን አዲስ ህግ የሱዳን የጥምረት መንግስት ባለፈው ሳምንት አጽድቆታል። ለሴቶች መብት የቆሙ ቡድኖች አዲሱን ህግ በደስታ ተቀብለውታል። ነገር ግን ግርዛት ማስቀረትን በሚመለከት የአንዳንድ ሱዳናውያንን አመለካከት ለመለወጥ ከባድ ይሆናል ብለዋል። ግርዛት ሴት ልጆች እንዲዳሩ ያስፈልጋል የሚል ባህላዊ እምነት እንዳለ ተገልጿል። ደቡብ ሱዳን ውስጥ የኮሮና ቫይረስን መስፋፋት ለመቆጣጠር አፋጣኝ እርምጃ ካልተወሰደ በስተቀር ኮቪድ-19 በህዝቡ ውስጥ ስር ሊሰድና በመላ ሀገሪቱ በሚሊዮኖች ላይ የከፋና አውዳሚ መዛመት ሊያስከትል ይችላል ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስጠነቀቀ። ሊዛ ሽላይን የኮሚሽነሩ ዋና መስሪያ ቤት ከሚገኝበት ጄኔቫ የላከችውን ዘገባ ሰለሞን አባተ ያቀርበዋል።
ደቡብ ሱዳን ህዝብ ለአዲሱ ኮሮና ቫይረስ አብዝቶ የተጋለጠ መሆኑን መከላከልም የማይችል የመሆን ስጋት በርትቶ ማንዣበቡን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ቢያስታውቅም ለጊዜው በሀገሪቱ ውስጥ የተረጋገጠው የተጋላጮች ቁጥር 35 ነው። እስከ ትናንት ሐሙስ ቫይረሱን እንዲዛመት ድል ከተሰጠው ግን በአጭር ጊዜ ውስጥ ወደ ከፋ ሰብአዊ አደጋነት ሊቀየር እንደሚችል የኮሚሽነሩ ቃል አቀባይ ባባር ባሎች ለቪኦኤ ተናግረዋል። የኮቪድ-19 ወረርሽኝ ስጋት እንዲሁም የጤና መዋቅሮቿ በጣም ደካማ በሆኑባትና 1,700,000 ሰው በተፈናቀለባት ደቡብ ሱዳን አጥፊ መዘዝ ይኖረዋል ብለዋል ባሎች። በዚያ ላይ በየጥጋ ጥጉ ያሉት ጠቦችና መታኮስ የዛሬ የደቡብ ሱዳን ብርቱ ጠላት ናቸው። እንዲህ አይነቱን ጥቁር ደመና ከደቡብ ሱዳን ህዝብ ላይ ለመግፈፍ የዓለም ማህበረሰብ ሙሉ ቀልቡን ሰጥቶ ሊረባረብ እንደሚገባ ባባር ባሎች አሳስበዋል። በጦርነቶችና በግጭቶቹ ምክንያት የጤና ተቋማትና አገልግሎቶች ፈራርሰዋል። ከየኑሯቸው የተፈናቀሉ ሰዎች ዛሬ እየኖሩ ያሉት እጅግ በተፋፈገ ሁኔታ ነው። የጽዳቱ ነገር በጣም የተበላሸ ነው። ንጹህ ውሃ፣ የረባ የንጽህና መጠበቂያ የለም። እርምጃ ሊወሰድ ዝግጅት ሊጠናከር የሚገባው የኮቪድ-19 መጠን ባልገነነበት በዚህ ጊዜ ነው ብለዋል ቃል አቀባዩ። የደቡብ ሱዳን መንግስት ኮሮና ቫይረስን ለመከላከልና ለመቆጣጠር የሚደረገውን እንቅስቃሴ የሚመራ ግብረ ኃይል በከፍተኛ ደረጃ አቋቁሟል። UNHCR ከባለስልጣናቱ ጋር እየሰራ መሆኑን አስታውቋል። ለአጣዳፊ ሕክምናና እንክብካቤ የሚረዱ 5 ማዕከላትን መክፈቱን ገልጿል። በመጪዎቹ ሰሞናት ደግሞ ተጨማሪ 5 ይከፍታል። ይህ ሁሉ ውድ ነው። $179 million ያስፈልጋል። ከፍተኛ ኮሚሽነሩ እስካሁን ከለጋሾች ያገኘው 11% ብቻ ነው። ከመፈጠሯ በፊትና ከወልደቷም ወዲህ በሰላም ለማደር ያልታደለችው ደቡብ ሱዳን በግጭቶች፣ በጎርፎች፣ በአንበጣ መንጋ፣ በበሽታዎች፣ በሌሎችም የተፈጥሮም የሰውም ችግሮች እየተዋከበች ትገኛለች። ጦሷ ለጎረቤቶቿ ሁሉ ሲተርፍ ኖሯል። አሁንስ ቢሆን በብዙዎች ዘንድ ጥያቄ ያስነሳ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ከብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ጋር ባደረጉት ቃለ መጠይቅ የዓለም መሪዎች ኮቪድ-19ን ለመታገል በተባበረ መልክ ለመስራት አለመቻላቸው ትራጀዲ ነው ማለት ያሳዝናል ብለዋል። እያንዳንዳቸው ሀገሮች የየራሳቸው አሰራርን፣ ፖሊሲንና ስትራቴጂን ብቻ በመጠቀማቸው ለቫይረሱ መዛመት አመችቷል ሲሉ አንቶኒ ጉተሬሽ ነቅፈዋል። ኮሮና ቫይረስን በመታገል በኩል አመራር እንደሌለን ግልጽ ነው በማለትም ዋናው ጸሐፊ አስገንዝበዋል። ቁልፍ የሆኑ ሀገሮች ተባብረው ቫይረሱን ለመታገል የጋራ ስትራቴጂ እንዲያወጡና መላ የዓለም አቀፍ ማህበረሰብን እንዲያስተባብሩ ጉተሬሽ ጥሪ አቅርበዋል። ቫይረሱ በሚያሳድረው ጉዳት ምክንያት ከዓለም ወደ 5 ሚሊዮን የሚሆነው ህዝብ በያዝነው ወር ማብቂያ ላይ ወደ ድህነት ኑሮ ለመግባት ይገደዳል ይላል የተባበሩት መንግስታት ድርጅት ግምገማ። የቫይረሱን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ላይ ባወጣው ሀዝ መሰረት ዩናይትድ ስቴትስ በቫይረሱ በሽተኞችና በሙታኑ ብዛት ከዓለም ቀዳሚ ቦታ ይዛለች። በሀገሪቱ ከ1 ሚሊዮን በላይ የኮቪድ-19 በሽተኞች እንዳሉ፣ ከ63,000 በላይ እንደሞቱ የጆንስ ሆፕኪንስ ዩኒቨርሲቲ አሃዝ አመልክቷል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 23 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምጽ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የዕለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ከኮቪድ-19 ጋር በተያያዘ የሰራተኞችን ደህንነት ለመጠበቅ የኮቪድ-19 የስራ ቦታ ምላሽ የሶስትዮሽ ፕሮቶኮል የተባለ አሰራር ተግባራዊ የተደረገ መሆኑን የኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስትሯ ዶክተር ኤርጌጎ ተስፋዬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የዜጎችን የስራ ዋስትና ለማስጠበቅ በዚህ አስከፊ ጊዜ ከስራ እንዳይሰናበቱ የሚያግዝ እንቅስቃሴ እየተደረገ መሆኑንም አብራርተዋል። ሊባኖስን ጨምሮ በተለያዩ የመካከለኛው ምስራቅ አገሮች አጣብቂኝ ውስጥ የሚገኙ የኢትዮጵያ ዜጎች ባሉበት ሆነው እንዲታገዙ ለማድረግ የሚካሄደው ዝግጅት እየተጠናቀቀ መሆኑንም ሚኒስትሯ ጨምሮ አስረድተዋል። በአለም ለ131ኛ ጊዜ በኢትዮጵያ ደግሞ ለ45ኛ ጊዜ የሚከበረውን ዓለም አቀፍ የሰራተኞች ቀንን ምክንያት በማድረግ ሚኒስትሯን ያነጋገራቸው ዘጋቢያችን እስክንድር ፍሬው ነው። ወደ ቃለ ምልልሱ።
በጣም አመሰግናለሁ ስለ ጊዜዎት ዶክተር ኤርጎጌ ተስፋዬ፣ የኢትዮጵያ የሰራተኛና ማህበራዊ ጉዳይ ሚኒስትር። እንግዲህ ዛሬ የዓለም አቀፍ የሰራተኞች ቀን ነው። እርስዎም እለቱን አስመልክተው ባስተላለፉት መልእክት በተለይ ሩት ከኮቪድ-19 ጋር በተያያዘ ስላለ የሰራተኞች ደህንነት ጉዳይ ነው። ምን አይነት እርምጃዎች እየተወሰዱ ነው? ከዛ አንጻር ዶክተር ኤርጎጌ ለምሳሌ የሶስትዮሽ ፕሮቶኮል የሚባል ማውጣታችሁን ገልጸዋል በመልእክቶት ላይ፣ የሰራተኞች የስራ ቦታ ምላሽ የሶስትዮሽ ፕሮቶኮል የሚል ከሱ ጀምሩ ይጠቅላልቃለ።
እሺ፣ አመሰግናለሁ እስክንድር። በቅድሚያ ሁሉንም የኢትዮጵያ ሰራተኞች እንኳን ለዓለም አቀፍ የሰራተኞች ቀን በሰላም አደረሳችሁ አደረሰ ማለት እፈልጋለሁ። ይህንንም ፈተና ለመወጣት እንዲቻል በድምፅ እንደገለጽከው የሶስትዮሽ የስራ ቦታ ምላሽ ፕሮቶኮል ተዘጋጅቷል። ከዚህ ፕሮቶኮል ጋር ተያይዞ ያሉ ሁለት መሰረታዊ ጉዳዮች አሉ። አንደኛው በስራ ቦታ ላይ የኮቪድ ወረርሽኝን ከመከላከል አንጻር ከአሰሪው ምን ይጠበቃል፣ ከሰራተኛውስ ምን ይጠበቃል የሚል በዝርዝር የተቀመጠ አለ፣ እንደ መንግስትም የምንሰጠው ምላሽ ጨምሮ። ሁለተኛው ዋነኛው መሰረታዊ ጉዳይ ደግሞ የስራን ቦታ አስተዳደርን በተመለከተ በእንዴት መልኩ መኬድ አለበት ተብሎ በተለይ እንደሚታወቀው በአሰሪና ሰራተኛው አዋጅ ላይ የተቀመጠ ስራ አስተዳደር አለ፣ ህግ አለ። ከዛ በላይ ደግሞ ከፍ ብሎ ማህበራዊ ኃላፊነትን በመወጣት ረገድ አሰሪውም ሰራተኛውም ምን ሊያደርግ ይገባል የሚሉ ዝርዝር ነጥቦችን የያዘ የስራ ቦታ ምላሽ ፕሮቶኮል ነው የወጣው። ይህ ፕሮቶኮል እንደሚታወቀው በአስቸኳይ ጊዜ አዋጁም ላይ በተደነገገው መሰረት በዚህ የቀውስ ወቅት አሰሪውም ሰራተኛውም ተደጋግፎ ከመንግስት ጋር አንድ ላይ ሆኖ ስራውንም ሰራተኛውንም ማሻገር እንዲችል እና ይህንን ጊዜ አልፈን የሚመጣውን ብሩህ ጊዜ ደግሞ ለማየት ከዚሁ ትብብርና መደጋገፍ እንደሚያስፈልግ የተቀመጠበት
ለበሽታው ከመጋለጥ በተጨማሪ ተጋላጭ እንዳይሆኑ ጥንቃቄ ከማድረግ በተጨማሪ ሰራተኞችን የስራ ዋስትናቸውን የኢኮኖሚ ዋስትናቸውን ማረጋገጥም ከግምት ሊገባ እንደሚገባው ይታወቃል። ከዚህ አንጻር ደግሞ የተለያዩ ችግሮች እየገጠሙ እንደሆነ ይገለጻል። ለምሳሌ በአገልግሎት ሰጪው ዘርፍ ተሰማርተው ያሉ ሰራተኞች ከስራ ባይሰናበቱም ግን ቤት ለመዋል መገደዳቸው፣ ለምሳሌ ሆቴሎች በመዘጋታቸው በመቆማቸው የሚፈጠሩ ችግሮች አሉ። ለምሳሌ ያች ማህበር የአዲስ አበባ ሆቴሎች ማህበር ባስጠናው ጥናት በስሩ ካሉት 130 ሆቴሎች 88% ያሉ ሙሉ በሙሉ አሊያም በከፊል ሊዘጉ እንደሚችሉ ጠቁሟል። እና እነዚህ አይነት ሰራተኞችን በምን መልኩ ነው የምትደርሷቸው? ምን አይነት የመፍትሄ አቅጣጫ ነው በመንግስት በኩል የተቀመጠ?
እንግዲህ ቅድም እንዳልኩት ፕሮቶኮል ውስጥ አንድም የአሰሪና ሰራተኛን የስራን አስተዳደር በተመለከተ የተቀመጠው፣ እንደሚታወቀው ይህ ወረርሽኝ በስራ ዓለም ላይ ከባድ ተጽዕኖ ያስከትላል። በተለይ ደግሞ በተወሰኑ ሴክተሮች ላይ አሁን አንተ እንደገለጽከው በሆቴል ኤንድ ቱሪዝም፣ ከዛ በተጨማሪ በአበባ እርሻ ላይ እንደዚሁም ደግሞ በጨርቃጨርቅ ኢንዱስትሪዎች ላይ ከፍተኛ ኪሳራን እያስከተለን ያለው። ይህንን እንግዲህ እንደ መንግስት አሰሪውንም ለመደገፍ ስራውንም ለማቆየት የሰራተኛውንም የስራ ዋስትና ለማስጠበቅ የተወሰዱ ሰፋፊ እርምጃዎች አሉ። በተለይ ለአሰሪው የብድር አቅርቦትን በተመለከተ ታክስ ኤግዘምት ማድረግን እንደዚሁም ደግሞ የወለድ እፎይታን በመስጠት ስራውን ማቆየት እንዲቻልና አሰሪውም ሰራተኛውን ደግፎ በፕሮቶኮሉም እንደተቀመጠው የተለያዩ ደረጃዎችን ጠብቆ የአመት ፈቃድ ከመስጠት ጀምሮ እስከ ኔጎሼት በማድረግ በመወያየት የሶሻል ዲያሎግን በማስቀደም ደሞዝ እና ጥቅማ ጥቅሞችን መቀነስ የከፋ ከሆነም ደግሞ በስተመጨረሻው ፕሮቶኮሉም ላይ እንደተቀመጠ ጥናት ተደርጎበት በተለይ አዋጁ ላይ ደንቡም ላይ በትክክል ተቀምጧል። ከኛ ሚኒስቴር መስሪያ ቤት ጋር በመካከር እንደዚሁም የአሰሪውና የሰራተኛው ኮንፌዴሬሽኖችንም በማማከር ሊወሰኑ የሚገቡ እርምጃዎች ሊኖሩ እንደሚችሉ ተቀምጧል። አሁን በፕሮቶኮሉ ላይ የመጨረሻ ሪዞሉሽን ሊሆን ይችላል ወይም መፍትሄ ሊሆን ይችላል ተብሎ የተቀመጠው ብድር በመስጠት ለሰራተኛው በጣም ሴክተሩ የተጎዳና ሰርቫይቭ ማድረግ የሚያቅተው ወይም ደግሞ መቆየት ስራውን ማቆየት የሚያቅተው ከሆነ ለሰራተኛው ብድር በመስጠት እንደዚሁም ስራው በሚጀመርበት ወቅት ሰራተኛው ወደ ስራው እንደሚመለስ መተማመኛ ደብዳቤ በመስጠት ይህንንም ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በመነጋገር በመመካከር ሊፈጸም እንደሚገባ አስቀምጧል። ከዚህ ውጪ እንደሚታወቀው ቶታል ሎክዳውን አይደለም ኢትዮጵያ ውስጥ ያለው ስራዎች እየተሰሩ ስለሆነ የሰራተኛን በፈረቃ ማሰራት ቅድም እንደገለጽኩትም የአመት ረፍታቸውን የዚህን አመት በተጨማሪም ቀጣይ ያለውንም አመት ረፍት እንዲወስዱ በማድረግ እያንዳንዱም ደረጃ በደረጃ ይህ ሊፈጸም እንደሚገባ ተቀምጧል። ነገር ግን ይህ ሲባል ቅድም እንደጠቀስኩት የሆቴል ኢንዱስትሪ ወይም ሌሎች ሴክተሮች የተጎዱት ሴክተሮችን የሚመለከት ነው። ከዛ ውጭ ግን ምንም እንኳን የኮቪድ-19 ወረርሽኝ መጥፎ ሁኔታዎችን በስራ ላይ የፈጠረ ቢሆንም ለአንዳንድ ሴክተሮች ደግሞ የተሻለ እድልም ፈጥሯል። ይህንንም አይተናል። እነዚህም ጭምር ናቸው እንግዲህ ሰራተኛን ለመቀነስ የሚጠይቁት። ስለዚህ አሳውቆ ተፈትሾ የሚደረግ እርምጃዎች ሊሆን ይገባል።
እስክንድር ፍሬው ከኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌጎ ተስፋዬ ጋር ያደረገው ቃለ ምልልስ አላበቃም። ክፍል ሁለቱን በሁለተኛው አጋማሽ ይዘንላችሁ እንመለሳለን። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሶማሌ ክልል ዛሬም በኮሮና ቫይረስ የተያዙ ሰዎች ተገኝተዋል። እስካሁን በክልሉ ቫይረሱ የተገኘባቸው 6 ሰዎች ሁሉም የውጭ ጉዞ ታሪክ የነበራቸውና በለይቶ ማቆያ ውስጥ ያሉ ናቸው። ይሁንና በለይቶ ማቆያ ሳይገቡ የድንበር ጥበቃውን አልፈው ከህብረተሰቡ ጋር የተቀላቀሉ አሉ ሲሉ ነዋሪዎች ስጋታቸውን ለቪኦኤ አጋርተዋል። የክልሉ መንግስት በበኩሉ ከፌዴራል መንግስት ጋር በመተባበር አስፈላጊውን ጥበቃ እያደረገ መሆኑን ገልጾ ይሁንና ከድንበር ስፋቱ አንጻር ክፍተቶች ሊኖሩ ይችላሉ ብሏል። አዲስ ቸኮል ተጨማሪ ዘገባ አለው።
ዛሬ ከሰዓት በኋላ የጤና ሚኒስቴር በፌስቡክ ገጹ እንዳስታወቀው አንድ ከፑንትላንድ የመጣና በጅጅጋ ለይቶ ማቆያ ያለ እንዲሁም ሌላ ከኬንያ የመጣና በሞያሌ ለይቶ ማቆያ ያለ ሰው የኮሮና ቫይረስ ተገኝቶባቸዋል። የሶማሌ ክልል ከፑንትላንድ መጥተው በለይቶ ማቆያ ያሉ ዜጎች ምርመራ ውጤት ኮሮና ቫይረስ ያለባቸው መሆኑ ሲረጋገጥ የዛሬው ለሶስተኛ ጊዜ መሆኑ ነው። በአጠቃላይ ቫይረሱ የተገኘባቸው የክልሉ ነዋሪዎች ቁጥርም 6 ደርሷል። አሁን 1500 ገደማ የሚሆኑ ከጎረቤት ሀገራት የመጡ ዜጎች በክልሉ የተለያዩ ለይቶ ማቆያዎች ውስጥ እንደሚገኙ የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ይናገራሉ። እነኚህ በለይቶ ማቆያ ያሉ ዜጎች የ14 ቀን ቆይታቸውን ሲያጠናቅቁ አስፈላጊ የጤና ምርመራ እንደሚደረግላቸው ዶክተር ዩሱፍ ይገልጻሉ። በአሁኑ ሰዓት የፌዴራል ጸጥታ ኃይሎች ከክልሉ ጋር በመተባበር በአስቸኳይ ጊዜ አዋጁ ከተፈቀደ ወጪና ገቢ ንግድ በስተቀር ምንም አይነት ድንበር ዘለል የሰዎች እንቅስቃሴ እንዳይኖር ጥበቃ እየተደረገ መሆኑን ኃላፊው ይናገራሉ። ይሁንና ከሶማሊያ፣ ጅቡቲና ኬንያ ጋር ሰፊ ድንበር የሚጋራ የሶማሌ ክልል ዋና ዋና የመግቢያና መውጫ መስመሮችን ካልሆነ ሌሎች መግቢያዎችን ሊቆጣጠር ስለመቻሉ ኃላፊውም የክልሉ ነዋሪዎችም ጥርጣሬ አላቸው። የክልሉ ነዋሪዎች ድንበር አልፈው ወደ ክልሉ የሚገቡ ሰዎች ሲያጋጥሟቸው ወይም ሌሎች ከኮሮና ቫይረስ ጋር የተያዙ ጥያቄዎች ወይም ጥቆማዎች ሲኖራቸው የሚያሳውቁበት ነጻ የስልክ መስመርን ተጠቅመው መረጃ እየሰጡ ናቸው። ሆኖም በምናቀርበው ጥቆማ ላይ ተመስርቶ አፋጣኝ እርምጃ እየተወሰደ አይደለም ሲሉ የክልሉ ነዋሪዎች ለቪኦኤ አስታውቀዋል።
የጅጅጋ ከተማ ነዋሪ ነው። 06 ቀበሌ እና ሰፈራችን ፓራዳይስ እስር ቤት አካባቢ ነው እና እኛ ጥቆማ እንትን ብለን ሰዎቹ ከፑንትላንድ ላይ መጡት። ከፑንትላንድ የገቡ ሰዎች ናቸው ደግሞ እዚህ ጅጅጋ ላይ እየተገኘባቸው በሽታው ማለት ነው። እና ያንን ኢንፎርሜሽን ስለምናቅ እነኝን ሰዎች ከዛ ሲመጡ እነዚህ ሰዎች እንዴት ገቡ፣ ኳራንታይን ሳይት ሳይገቡ እንዲቀጥታ ገቡ ብለን ተጠራ የፖሊስ አካልና አምቡላንስ ነበር። እነኛ ነጠው የወስዷቸዋል ብለን ስንጠጡ ደፋን ነገሯቸውና እንቆያለን እዚህኛ መቆያ በቤታችን እናደርጋለን አሉ። እንደዛም እንዴት ይሆናል? አንድ ክላስ ውስጥ 12 ቤተሰብ ቁጭ ብሎ ሽንት ቤቱ አንድ አባል ለወጡ 12 አንድ ክላስ የሚቀመጡ እንደዚህ አይነት ኳራንታይን አለ። እንደገና ውጭ እየወጡ ልጆቻቸው ከሰው ጋር ወጥተው እየተገናኙ ያሉ። ስለዚያ በጣም ውስጣችን ፈራና ስጋት ኖረብንና መጥተው እነሱ ያናገሯቸው ሰዎችም ዝም ብለው ጥለውን እኛንም ሳያናግሩ እንደገና ደውለን ስናናግራቸው አይ 13 ሰው በህገወጥ መንገድ የገቡ ያሉ አለ። 13 ሰው ገብቶ 13 የሚባል ቀበሌ እነሱ ጋር ሄደዋል ያሉት ሌሎች የተጠረጠሩ። ስለዚህ እነዚህን መዝግበናል ከመልሰ እንወስዳለን ሲሉ ቁጭ ብለን ጠበቅናቸውኛል። ግን ሊመጡ አልቻሉም። አሁንም ብትያለ እዛው ቁጭ ብለን እየጠበቅናቸው እነሱ ሳይመጡ ሰዎቹ አደሩ።
የውጭ ጉዞ ታሪክ ያላቸው ራሳችንን በለይቶ ማቆያ እናቆያለን ማለት ይችላሉ ወይ? ጥቆማዎች ተቀብሎ ቶሎ ወደ ማቆያ በመውሰድ ረገድም ክልሉ ክፍተት አለበት ለሚለው ጥቆማ ዶክተር ዩሱፍ መሐመድ ምላሽ አላቸው።
አይ በመሰረት ደረጃ ባሴ ቤቴ ቆያለሁ የሚል በሀገራችን ገና አልተጀመረም። ፕራክቲካልም አይደለም እየሰራንበትም አይደለም። ከውጭ ሀገር የመጣ ኢንፎርሜሽኑን የደረሰን ያው አብዛኛው እዚህ ግዛ ከተማ ላይ የጀመርነው ቤት ለቤት ዳሰሳም አለ። እንደገና ከቀበሌዎች አስተዳደርና ከማህበረሰቡም ጋር ተጋራ የጀመርናቸው ስራዎች አሉ። የደረሱንን ጥቅሞች እየሄድን እየወሰድናቸው ነው። ወደ ተመደበላቸው ቦታዎች እንዲገቡ እያደረግን ነው። ኢንፋክት ወደ 4-5 ቤተሰቦች አሉ ከፑንትላንድ ቦሳሶ የሚመጡ ስቲል እነሱንም ወስደን ያስገባናቸው እንጂ በቤት ቆያለሁ የሚል ነገር እንደ ሀገርም ከጀመረም እኛ እንደ ክልልም ሪኮመንድ አናደርገው ነው። ያው ስለሚቻሉ ማለት ይመጡ ማለት ነው።
አሁን የደረሰ ጥቆማ ላይ መጀመሪያ ጠቁመናቸው ሊወስዷቸው መጡ። ካናገሯቸው በኋላ ግን እዚሁ እንቆያለን ስለዋሏቸው ተመልሰው ሄዱ። ከዛ ድጋሚ በነጻ ጥሪ መስመር ደውለን ነገርናቸው እና ሌሎች 13 ሰዎች አሉ መጠን እንወስዳለን አሉን። ማታ እስከ ምሽቱ 4 ሰዓት ጠበቅን ሳይመጡ ቀሩ ነው የሚሉት።
የት አካባቢ እንደሆነ ብታጣራለች
06 ቀበሌ
ሲያጣራለች ኢንፎርሜሽን የለኝም አሁን ለመጀመሪያ።
ዛሬ የኮሮና ቫይረስ ለተገኘባቸው ሰዎች ውጤት ይፋ ያደረጉት የጤና ሚኒስትሯ ዶክተር ሊያ ታደሰ ዜጎች ከኮሮና ቫይረስ ለመከላከል የሚያስችሉ የጥንቃቄ እርምጃዎችን በመውሰድ ራሳቸውን እንዲጠብቁና በፌዴራልና በክልል ያሉ ጥቆማ ወይም ጥያቄ ለማቅረብ የተከፈቱ ነጻ የስልክ መስመሮችን በመጠቀም ሪፖርት እንዲያደርጉ ጠይቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን ላይ መከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ፈልጉን ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ቀጣዩ ዘገባችንም ከኮቪድ-19 ጋር የሚያቆየን ይሆናል። የኮሮና ቫይረስ ዓለም አቀፍ ወረርሽኝ የተቀሰቀሰው ቻይና ከሚገኝ ቤተ ሙከራ መሆኑን በደንብ አምናለሁ ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ተናገሩ። ይህ አባባላቸው በከፍተኛ የደህንነት ተቋማቸው ከሳቸው ቀደም ብሎ ከተሰጠው መግለጫ አለፍ ያለ ሆኖ ታይቷል። የቪኦኤው ስቲቭ ሄርማን እና ጄፍ ሼልዲን ከዋሽንግተን ያጠናቀሩትን ዘገባ ቆንጅታዬ ታቀርበዋለች።
ኮቪድ-19 ከቻይናው የውሃን የቫይረስ ምርምር ተቋም መመንጨቱን የሚያሳይ ማስረጃ ከደህንነት ባለስልጣኖቹ አግኝተዋል ወይ ተብለው ለቀረበላቸው ጥያቄ ፕሬዝደንት ትራምፕ ሲመልሱ አዎ አግኝቻለሁ ብለዋል። ዝርዝር ለመናገር ግን እሱን እንድነግራችሁ አልተፈቀደልኝም ሲሉ ነው የመለሱት። ዓለም አቀፉ የኮሮና ቫይረስ ወረርሽኝ ከውሃን መነሳቱን አብዛኞቹ ሳይንቲስቶች የሚስማሙበት ጉዳይ ነው። ቫይረሱ እንዴት አድርጎ ከእንስሳት ወደ ሰው ተዛመተ በሚለው ጥያቄ ነው ብዛት ያለው መላምት እየጎረፈ ያለው። ኮቪድ-19 ሆን ተብሎ የተፈጠረ ቫይረስ ነው የሚለውን መላምት የሙጥኝ ያሉም ብዙዎች ናቸው። ትናንትና መግለጫ የሰጡት የዩናይትድ ስቴትስ የደህንነት ባለስልጣናት ግን ያ መላምት ተቀባይነት የሌለው ሆኖ አግኝተነዋል ነው ያሉት። የብሔራዊ ደህንነት ቢሮ ONDI ትናንት ባወጣው መግለጫው የኮቪድ-19 ቫይረስ ሰው ሰራሽ እንዳልሆነ ወይም በዘረመል ቅያሬ የተፈጠረ እንዳልሆነ የሳይንቲስቶች ማህበረሰብ በስፋት የሚስማማበት ነው። የዩናይትድ ስቴትስ የደህንነት ማህበረሰብም ይስማማበታል ብሏል። መግለጫው ድምዳሜ ሳይሰጥበት ያለፈው ይልቁኑ የኮሮና ቫይረስ አቀሳቀስ ከቻይናውያኑ ተመራማሪዎች ጋር ግንኙነት ይኖረው ይሆን ለሚለው ጥያቄ ነው። ቫይረሱ መሰራጨት የጀመረው ከያዛቸው እንስሳት ጋር በተደረገ ንክኪ አማካይነት ነው ወይስ ውሃን በሚገኝ ቤተ ሙከራ በተፈጠረ አጋጣሚ? በዚህ ላይ ከድምዳሜ ለመድረስ የዩናይትድ ስቴትስ የደህንነት ማህበረሰብ የሚሰነዘሩትን መረጃዎች ሁሉ እንዲሁም የደህንነት ክትትል ውጤቶችን በጥብቅ እየመረመረ ነው ብለዋል። በቻይና መንግስት የሚደገፈው የውሃን የቫይረስ ምርምር ተቋም ቫይረሱ መጀመሪያ የመነጨው ከእናንተ ተቋም ነው የሚለውን ሲያስተባብል ቆይቷል። ብዙዎች ኤክስፐርቶችም ቫይረሱ በአቅራቢያው በሚገኝ የዱር እንስሳት ገበያ ከእንስሳቱ ወደ ሰው ተዛምቶ ነው ሊሆን የሚችለው እያሉ ነው። ፕሬዚደንት ዶናልድ ትራምፕ ግን ቻይና ማስተባበሏ እንዳልተዋጠላቸው በተደጋጋሚ ሲናገሩ ቆይተዋል። ቤጂንግን እና የዓለም የጤና ድርጅትን ወረርሽኙ እንዴትና መቼ እንደተከሰተ ለዓለም እውነቱን አልተናገሩም ብለው ፕሬዝደንት ትራምፕ ይወነጅላሉ። ብዙ አይነት መላመቶች እየመጡ ነው። የቻይና ባለስልጣናት ቁልፍ የሆኑ ዝርዝሮችን መደበቃቸውን ማቆም አለባቸው ብለዋል ፕሬዝደንቱ። ተተላ አድርገውም እስካሁን ቻይና ለኛ እንደ ነገሩ ግልጽ ልትሆን እየሞከረች ያለች ይመስለኛል ብለዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮን ጨምሮ ሌሎች የዩናይትድ ስቴትስ ባለስልጣናትም የቻይናን ቁልፍ መረጃዎች የማጋራት ፈቃደኝነት ጥያቄ ያነሱበታል። ሆኖም የውጭ ጉዳይ ሚኒስትሩ ፖምፔዮ ለአንድ የአይዋ ክፍለ ግዛት ራዲዮ ጣቢያ በሰጡት ቃል ፕሬዝደንቱ ቫይረሱ ከየት እንደመነጨ ያሉት ጋር ድረስ ለመሄድ ፈቃደኛ አልሆኑም። ከውሃን የቫይረስ ምርምር ተቋም መነሳቱን አናውቅም፣ ከእንስሳት ገበያው ይሁን ከሌላ ቦታ የተነሳው መልሱን አናቀውም ነው ያሉት። ለማንኛውም ስለ ጉዳዩ ለድምዳሜ የሚያበቃ ማስረጃ ፈነጠቀም አልፈነጠቀ የትናንቱ የብሔራዊ ደህንነት ዲሬክተር ቢሮ ኦኤንዲአይ መግለጫ አንድ ነገር ጠቆም አድርጎ ያለፈ ይመስላል። ያም የዩናይትድ ስቴትስ የደህንነት ባለስልጣናት ስለ ጉዳዩ ከፊቱ ይልቅ አሁን የተሻለ አረዳድ ያላቸው መሆኑን ነው። ከሁለት ሳምንታት በፊት ቪኦኤ ያናገራቸው አንድ የዩናይትድ ስቴትስ የደህንነት ባለስልጣን የደህንነት ተቋማቱ በንቃትና በከፍተኛ ትኩረት እያንዳንዷን መረጃ ምንጥር አድርገው እየተከታተሉ ናቸው፣ እስካሁን ግን በአንድነት የደረሱበት ድምዳሜ የለም ማለታቸው ይታወሳል።
ቆንጅትን እናመሰግናለን። ወደ ተከታዩ መሰናዶ ወደ ፈረንሳይ እንወሰዳችሁ። ፈረንሳይ በጸረ ኮቪድ-19 ወረርሽኝ ትግሉ ግንባር ቀደም ላይ የተሰለፉትን የጤና ሰራተኞች እያመሰገነችና አክብሮቷን እየገለጸች እንዲሁም እያበረታታች ትገኛለች። በዚያው መጠን ደግሞ ወረርሽኙ በሀገሪቱ የጤና ጥበቃ ስርዓት ውስጥ ስር የሰደደውን የእኩልነት መዛባት ገሃድ እያወጣ ነው። ሊሳ ሽላይን ከፓሪስ ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ዶክተር ናፊሳ ላክዳራና ባለቤታቸው ዶክተር ሬድዋን ቡሃሊላ በጸረ ኮቪድ-19 ውጊያ ግንባር ላይ ተሰልፈው ደክመው ውለው ነው ቤታቸው የሚገቡት። የዋሉበት ልብሳቸው በቫይረሱ ተበክሎ ሊሆን ስለሚችል ወዲያው ላልቀው ማጠቢያ ውስጥ ይጨምሩና የቤት ስራ ደግሞ ይጠብቃቸዋል። ትምህርት ቤቶች ተዘግተው ቤት የዋሉ ልጆች ስላሉ መላመላ ብለው አብልተው ያስተኙና ከዚያ በኋላ ጎናቸውን ያሳርፋሉ። ሳምንት ሙሉ ይኸው ነው። ግድ የለም ለትንሽ ጊዜ ነው የሚሉትም አይደለም። 23,000 ዜጎቿን በኮሮና ቫይረስ ያጣችው ፈረንሳይ ከወረርሽኙ ጋር አንገት ለአንገት እንደተናነቀች ነችና። አልጄሪያ የተማሩት ሁለቱ ሐኪሞች እንደ ፈረንሳዮቹ ባልደረቦቻቸው ሁሉ ራሳቸውን ለቫይረሱ አጋልጠው ነው የሚሰሩት። ለልፋታቸው፣ ለአደጋ ለመጋለጣቸው የሚከፈላቸው ግን ከነሱ ያነሰ ነው፣ እጅግ በጣም ያነሰ። ስራችንን እናከብራለን፣ ታካሚዎቻችንን እንወዳለን የሚሉት ከፓሪስ ወጣ ብሎ በሚገኝ ሆስፒታል የማዋለድና የማህፀን ሕክምና ልዩ ሐኪሟ ዶክተር ላክዳሪ የጤና ስርዓቱ ግን ብልሹ በመሆኑ መሻሻል አለበት ብለዋል። ይሄ ብሶት የእሳቸው ብቻ እንዳልሆነም ይገልጻሉ። ፈረንሳውያን በዚህ ዓለም አቀፍ ወረርሽኝ ወቅት እየለፉላቸው ያሉትን የሕክምና ባለሙያዎች ያመሰግናሉ። በየምሽቱ ከየተከተቱበት መኖሪያቸው በመስኮት ብቅ እያሉ እያጨበጨቡ እየዘመሩ ያበረታቷቸዋል። በዚያው ልክ ደግሞ ይህ ወረርሽኝ በፈረንሳይ የጤና ስርዓት ውስጥ ለረጅም ዓመታት ስር ሰዶ የኖረውን የተንጋደደ አሰራር እያጋለጠ ነው። ከአውሮፓ ውጭ የሰለጠኑ ባለሙያዎች ከባልደረቦቻቸው እኩል አይከፈላቸውም፣ እኩል የስራ ዋስትናም የላቸውም። እንደ ፈረንሳውያኑ ፈጥነው የስራ እድገት አያገኙም። በቅርቡ የቀድሞ የፈረንሳይ የጤና ሚኒስትር በርናርድ ኩችነርን ጨምሮ በርከት ያሉ የጤና ዘርፍ መሪዎች ለሀገሪቱ ጠቅላይ ሚኒስትር ኤድዋርድ ፊሊፔ በላኩት ደብዳቤ በአሁኑ ወቅት በሀገሪቱ ስራ ላይ ያሉት 5000 የሚሆኑ አውሮፓ ተወላጅ ያልሆኑ የሕክምና ሰራተኞች በጤና ስርዓት ውስጥ በትክክል እንዲካተቱ አሳስበዋል። እነሱ ባይኖሩ ወረሽኙን ለመዋጋት አቅም ባልነበረን በሚል ርዕስ የተጻፈው ይህ የአቤቱታ ደብዳቤ ከ40,000 በላይ የድጋፍ ፊርማ አሰባስቧል። የማህፀን ሐኪሟ ከሚመጡት ታካሚዎች ውስጥ ብዙ በኮሮና ቫይረስ የተጠቁ አጋጥመውኛል። ራሴን ለቫይረሱ አጋልጬ ነው የምሰራው። ነገር ግን የምሟገተው ለኔ ብቻ ሳይሆን እንደኔው አይነት ሁኔታ ውስጥ ላሉት የውጭ ሀገር ተወላጅ የሆኑ ብዙ ሺህ ፋርማሲስቶች፣ አዋላጆችና ሌሎችም የጤና ባለሙያዎች ጭምር ነው ብለዋል። ባለፈው አመት የወጣ አንድ ህግ ሁኔታውን እንደሚያሻሽል ይጠበቃል። ገና ሙሉ በሙሉ ስራ ላይ አልዋለም። አዲስ በወጣ የመንግስት ደንብ መሰረት የጤና ተቋማት በዚህ የወረርሽኝ ወቅት የውጭ ሀገር ተወላጅ ሐኪሞችን እንዲቀጥሩ፣ ነገር ግን ለዝቅተኛ የአስተዳደር ስራዎች ብቻ እንዲመድቧቸው ነው የፈቀደው። ሌላው አልጄሪያ ተወላጅ የፋርማሲ ዶክተር ፋሪድ ሲማኒ በሳይንሳዊ ምርምርና በመድኃኒት ቅመማ ዶክትሬታቸውን ያገኙት እዚያው ፈረንሳይ ውስጥ ነው። ነገር ግን የመጀመሪያ የሕክምና ድግሪያቸው ከአልጄሪያ በመሆኑ በውጭ ሀገር በሰለጠነ ባለሙያነት ተፈርጀው ከባልደረቦቻቸው ያነሰ እንደሚከፈላቸው ነው የሚናገሩት። በሙያችን በእውቀታችን እንከበራለን፣ የኮቪድ-19 ታማሚዎችም እምነታቸውን ጥለውብናል ያሉት ዶክተር ሳማኒ በአሁኑ ሰዓት ለ37 የፓሪስ አካባቢ ሆስፒታሎች የሕክምና አቅርቦት ክፍል ኃላፊ ናቸው። በዚህ ዓለም አቀፍ ወረርሽኝ ወቅት እጅግ ተፈላጊ የሆኑ አቅርቦቶችን አንዳንዴም ከዓለም ዙሪያ አስሰው የማቅረብ ስራ ላይ ተጠምደው ነው የሚገኙት። ዞሮ ዞሮ ስራዬ ደስታ ይሰጠኛል። ህዝቡን በየምሽቱ እውቅና ሰጥቶ ያመሰግነናል፣ ያበረታታናል። መንግስት ግን ቢሮክራሲውን ማሻሻል አለበት ብለዋል። እንደኔ ባሉ የውጭ ተወላጅ ባለሙያዎች ባይሆን ኖሮ ፈረንሳይ ይህንን ዓለም አቀፍ ወረርሽኝ መቋቋም ባልቻለች ነበር ሲሉም አክለዋል።
ቆንጅታየንና ዘገባውን ያደረሰችንን ሊሳሽ ላይንን እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን የፕሮግራም ማሳሰቢያ አለን። ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች እንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው።
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com VOALEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረንን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩና ቀደም ሲል ወደ ገታ ነው ቃለ ምልልስ እንለፍ። በዓለም ለ131ኛ ጊዜ በኢትዮጵያ ደግሞ ለ45ኛ ጊዜ የሚከበረውን ዓለም አቀፍ የሰራተኞች ቀንን ምክንያት በማድረግ ዘጋቢያችን እስክንድር ፍሬው ከሰራተኛና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዶክተር ኤርጌጎ ተስፋዬ ጋር የጀመረውን ቃለ ምልልስ አንደኛ ክፍል በእለቱ አብይ ርዕሳችን አስደምጠናችሁ ነበር። ክፍል ሁለቱ ደግሞ ቀጥሎ ይቀርባል።
እንቀጥልና ቃለ መጠይቃችንን እንግዲህ የዓለም የሰራተኞች ቀን ነው። ስለ ሰራተኞች እንነጋገርን ያለነው አሁን ደግሞ በተለይ በመካከለኛው ምስራቅ ያሉ ኢትዮጵያውያን ስላሉበት ሁኔታ ጠቅለል ያለ መረጃ እንዲሰጡኝ ነው። አገራቸው መመለስ እየፈለጉ የአውሮፕላን አገልግሎት ባለመኖሩ የኮሮና ወረርሽኝ በመስፋፋቱ አጣብቂኝ ውስጥ የሚገኙ በርካታ ኢትዮጵያውያን እንደሚገኙ ይታወቃል። ለምሳሌ ሊባኖስ ቤሩት የሚገኙ ኢትዮጵያውያን እዛች ሀገር በተፈጠረው የኢኮኖሚ ችግር ምክንያት ከኮሮናም በፊት ከስራ እየተፈናቀሉ እንደነበረ፣ አሁን ደግሞ በቫይረሱ ምክንያት የበለጠ ችግር ውስጥ እንደሚገኙ ለአእምሮ ችግር የተዳረጉ የሞቱ ሁሉ እንዳሉ ሪፖርቶች እየደረሱ ነው። እኔ እንኳን አሁን ከትናንት ወዲያ የተወሰኑትን አናግሬያለሁ በስልክ እና ምንድን ነው እናንተ ያላችሁ መረጃ የእነሱን ደህንነት ከማስጠበቅ ወደ ሀገራችሁ መመለስ አንጻር
እና በውጭ ሀገር ያሉ ደግሞ በስደት ላይ ያሉ ሰራተኞች በተመለከተ ከውጭ ጉዳይ ሚኒስቴር ጋር በመሆን እየሰራ ያለው ስራ አለ። በተለይ በቅርቡ እንደሚታወቀው ከሳውዲ አረቢያ እና ከተባበሩት አረብ ኤምሬትስ እንደዚሁም ደግሞ ከጎረቤት ሀገራት ከጅቡቲ፣ ኬንያ ዲፖርት ተደርገው የመጡ ዜጎች አሉ። ወደ ከ8000 በላይ የሚሆኑ ወደ 9000 የሚጠጉ ተመላሽ ከስደት ተመላሾች አሉ። ይህንን ማኔጅ ማድረግ በራሱ በጣም ከባድ ነበር። በዚህ ወቅት ከዓለም የስደተኞች ድርጅት ጋር በመተባበር እንደገቡ ወደ ማህበረሰቡ እንዳይቀላቀሉ፣ ምክንያቱም ከበሽታው ነፃ መሆናቸው መረጋገጥ መቻል ስላለበት በተዘጋጁ ኳራንቲን፣ በተለይ ከጅቡቲ ዲፖርት የተደረጉት በድሬዳዋ ባዘጋጀ ነው ኳራንቲን ድሬዳዋ ዩኒቨርሲቲም እንዲቆዩ ተደርጎ ጤናቸው ተመርምሮ ወደ የመጡበት ክልል እንዲመለሱ ተደርጓል። አዲስ አበባም እንደዚሁ ከ3000 በላይ የሚሆኑት አዲስ አበባ በሚገኙ የተለያዩ የኳራንቲን ቦታዎች እንዲቆዩና የጤና ምርመራ ተደርጎላቸው ወደ የአካባቢያቸው እንዲመለሱ የማድረግ ስራ ከዓለም የስደተኞች ድርጅት ጋር እየሰራን ነው ተባብን። የእኛም ሴክተሮች የሚመለከታቸው በጋራ በመሆን ከጤና ጥበቃ ሚኒስቴርም ጋር ይህ በጣም ስራዎችን ውስብስብና አስቸጋሪ ነው ያደረገብን። ስለዚህ ከመንግስታት ጋር በመነጋገር በዚህ ጊዜም የዓለም የጤና ድርጅትም እንዳወጣው ማሲቭ ዲፖርቴሽን አይፈቀድም። ሰፊ የሆነ የህዝብ ሙቭመንት ባለ ቁጥር ስርጭቱን በዛው ልክ ስለሚሆን አገራት ሁሉም በዚህ ጊዜ እንደዚህ አይነት ትልቅ የሆነ የስደተኞችን መመለስ ስራ እንዳይኖር የዓለም የተባበሩት መንግስታት ድርጅትም እንደዚሁም ደግሞ የኢትዮጵያ መንግስት ከመንግስታቱ ጋር በመነጋገር እንዲቆም ሆኗል። አሁን ግን ዋናው ትልቁ ችግር ደግሞ ቅድም እንዳነሳኸው በየሀገራቱ ሆኖ ከስራ ውጪ በተለይ በህገወጥ መንገድ ሄደው በህገወጥ መንገድ ስራ እየሰሩ ያሉ ዜጎች ከፍተኛ ችግር ላይ እንዳሉ እናውቃለን። ይህንን ዝም ብለን ማየት አንችልም። ዜጎቻችን ናቸው። አሁን ያለው የወረርሽኝ ሁኔታ ደግሞ ሁሉንም ዓለም የሚያጠቃው ስለሆነ አገራቱም ተቸግረዋል። ስለዚህ የዓለም የስራ ድርጅት ጋር ከአይሎ ጋር በመተባበር እዛው ሆነው የሚረዱበትን መንገድ ነው እየፈለግን ያለ። ኦልሞስት ስራዎችን እየሰራን እየጨረስን ነው። የውጭ ጉዳይ ሚኒስቴርም የኛን ኤምባሲዎች ከመንግስታቱም ጋር በመነጋገር እዛው የሚቆዩበትን ሁኔታ እንዲያመቻቹ የዓለም የስራ ድርጅትም አብረን ተባብረን ሪሶርሶችን ሞቢላይዝ በማድረግ እዛው እንዳሉ በተለይ በሶስት ሀገራት ላይ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ እና በሊበነን ያሉ ዜጎቻችንን እንደዚሁም ደግሞ ተጨማሪ ሌሎቹንም እያሰብን ያለ ነው። በቅርብ ጊዜ ስራውን እንጨርሳለን ብለን ተስፋ እናደርጋለን።
ገና ንግግር ላይ ናችሁ፣ የተደረሰበት ድምዳሜ የለም። ኢትዮጵያውያኑ በዛው የሚረዱበትን ሁኔታ ከማመቻቸት አንጻር
ስራውን ኦልሞስት ጨርሰነዋል። በቅርብ ጊዜ የሚረዱበት ስርዓት ይዘረጋል። በምን መልኩ ነው? አሁን ለምሳሌ የገንዘብ እርዳታ ከሆነ የምናደርግላቸው አንዳንዱ ኮምፕሊት ሎክዳውን ስለሆነ ምናልባት ገንዘብ የሚያገኙበትም ሲስተም መታወቅ መቻል አለበት። ኢንካይንድ ወይም ደግሞ በአይነት ሰፖርት የሚደረጉ ከሆነም ያ በደንብ መታየት አለበት። ለዛ ነው እነዛን ነገሮች እያጠራን ነው። የዓለም የስራ ድርጅት ግን ኦንቦርድ መጥቶ ከኛ ጋር እየሰራ ለመደገፍ።
ኢትዮጵያ ውስጥስ ቢሆን ከስራ ያልተፈናቀሉ ነገር ግን የስራቸው ጸባይ በየቀኑ በመሄዳቸው ምክንያት ገንዘብ እንዲያገኙ የሚያደርጋቸው በሆቴል ዘርፍ፣ በአገልግሎት ሰጪ ዘርፉ በአጠቃላይ ማለት ነው፣ በሬስቶራንት፣ በኮንስትራክሽን ዘርፍ፣ በሌሎችም አነስተኛ ንግድ ስራዎች የተሰማሩ ሰዎችን ምን ልታደርጉላቸው ነው ያሰባችሁት? ግልጽ ባለ መንገድ ለምሳሌ በየቤታቸው እንዳሉ ችግር እየገጠማቸው እንደሆነ ይታወቃል እና ምንድን ነው ለእነሱ የታቀደው ነገር? ምን ያህሉን ውስጥ ትደርሳላችሁ?
ቅድም እንዳልኩ ወደ 1.3 ሚሊዮን የሚሆን ስራ አደጋ ውስጥ ከዛም በላይ ይሆናል። ቁጥሩን በትክክል ባልገልጸው ግን ከዛ በላይ የሚሆን ስራ አደጋ ውስጥ ሊሆን እንደሚችል አጥንተናል። እነዚህን ሴክተሮች ይጨምራል ማለት ነው። ከዚህም አልፎ ምን ያህል ጎዳና ላይ ኑሮና ህይወታቸውን ያደረጉ ዜጎች ሊጠቁ እንደሚችሉ እነሱንም ከግምት በማስገባት ሰፖርት ማድረግ መደገፍ እንዳለብን፣ ከዛ በተጨማሪ ደግሞ አሁን የስደት ተመላሾቹንም ጨምሮ ሪሃብሊቴሽን ያስፈልጋል። ምክንያቱም ያለ ስራ ነው ወደ ቤተሰባቸው መቀላቀላቸው አንድ ነገር ቢሆንም የሚኖሩበት ደግሞ ያስፈልጋል። እነሱንም ጨምሮ አሁን በየቀኑ በየዕለቱ እየወጡ እየሰሩ የሚገቡ በዚህ ምክንያት ግን ስራቸው ሊቋረጥ የሚችለውንም ከዚህ በፊት ደግሞ በሴፍትኔት ፕሮግራም በቀጥታ ድጋፍ የሚያገኙ የማህበረሰብ ክፍልም እንደዚሁም ደግሞ በፐብሊክ ወርክ ወይም ደግሞ በልማት ስራ ላይ ተሳትፈው አሁን ግን በዚህ ወረርሽኝ ምክንያት ወጥተው መስራት የማይችሉትን እነዚህን ሁሉ ያጠቃለለ እቅድ ነው እንግዲህ በአት ናሽናል ሌቭል የተሰራው። ስለዚህ ቀጥታ ልናደርግላቸው ያሰብነው ይሄ ወረርሽኝ እስከሚያልፍ ድረስ በተለይ እስከ 3 ወር ድረስ የቀጥታ ድጋፍ የሚያገኙበትን ስርዓት መዘርጋት አንዱ ነው ማለት ነው። ሌላው ቅድም እንደጠቀስኩት አሰሪዎች ሰራተኞችን ይዘው መቀጠል የሚችሉበትን ስርዓት ደግሞ ዘርግቶ እነሱም ሰራተኞቻቸውን ሪቴን ማድረግ የሚችሉበትን ሁኔታ መፍጠር ነው። ስለዚህ ሁለቱንም አማራጮች መንግስት እያየ እየሰራ ይሄዳል።
አንዲት ለምሳሌ በአንድ ሬስቶራንት፣ በአንድ ሆቴል ውስጥ በመስተንግዶ ሰራ የነበረች ሆቴሉ የተዘጋ እናት ቤቷ የተቀመጠች በየዕለቱ በምታገኘው ቲፕ ትኖር የነበረች እንደ አይነት ነገር ይመለከታታል። በምሳሌ እንግለጸው ብዬ ነው። በዚህ መንገድ በየቤታቸው ያሉ አሁን መስተንግዶ በትልልቅ ሆቴሎች ያለውን ወይም አነስተኛ ሆቴሎች፣ መካከለኛ ሆቴሎች ያለውን ጠቀስን እንጂ ሌሎቹንም የስራ ዘርፎች ሊመለከት ይችላል እና እነዚህ አሁን ምን ተስፋ ሊያደርጉ ይችላሉ? ከዚህ አሁን ከያዛችሁ እቅድ አንጻር
በሁሉም ክልሎች ባሉም መዋቅር በዚህ አደጋ ላይ ሊወድቁ የሚችሉ ዜጎች እያንዳንዱ የምዝገባ ስርዓት ማድረግ ተጀምሯል። በየቀበሌው በየወረዳው ምዝገባ ተደርገው ተለይተዋል። ለምሳሌ ብንወስድ አሁን በአማራ ክልል እስከ ከ500 ሺህ በላይ የሚሆኑ ዜጎች ቅድም እንዳልኩት በስራ ላይ ያሉ ሊሆን ይችላሉ፣ ከስራ ውጭ ያሉ ሊሆን ይችላሉ፣ ኑሮና አዳራቸውን ጎዳና ላይ ያደረጉ ሊሆን ይችላሉ። ሁሉንም በዝቅተኛ የኑሮ ደረጃ ላይ የሚገኙ አጠቃላይ የማህበረሰብ ክፍሎች ስንት ናቸው የሚለው እንደየክልሉ ተለይቷል። ስለዚህ በዛው ስርዓት መሰረት ነው፣ በተለየበት ልየታ በተደረገበት ስርዓት መሰረት ይህንን ድጋፍ እንዲያገኙ ይደረጋል።
ቀደም ሲል ወደ አነሳው ጥያቄ ልመልሰዎት። ዶክተር ኤርጎጌ እንግዲህ በአሰሪና ሰራተኛ አካላት ምክክር የወጣ የኮቪድ-19 የስራ ቦታ ምላሽ የሶስትዮሽ ፕሮቶኮል የሚባል ተግባራዊ እያደረጋቸው እንደሆነ ገልጸዋል ቀደም ሲል እና ይህ ፕሮቶኮል በምን መልኩ እየተተገበረ ነው? ሰራተኛው አሁን ኢትዮጵያ ውስጥ ቅድም እርስዎም እንደገለጹት ኮምፕሊት የሆነ ሎክዳውን ወይም ቶታል ሎክዳውን የለም። ከቤት አትውጡ ተብሎ የተዘጋበት ሁኔታ የለም ሙሉ በሙሉ። ስለዚህ ስራዎችም ያሉበት ሁኔታ አለ ማለት ነው በተወሰነ ደረጃ። እና ምን ያህል ደህንነታቸው የተጠበቀ ነው በእናንተ ግምገማ? አሁን ሰራተኞች በዚህ መንገድ ወደ ስራ እየሄዱ ሰራተኞች እየሄዱ ያሉ ሰራተኞች በዚህ ፕሮቶኮል አማካኝነት
ይህንም ፕሮቶኮል ተግባራዊ እያደረጉ ያሉ ማህበራዊ ኃላፊነታቸውንም በተገቢው መንገድ እየተገበሩ ያሉ አሰሪዎች አሉ። እኔ በዚህ አጋጣሚ ማመስገን እፈልጋለሁ። ከፍ ብለው አሁን የአበባን እርሻ እንደ ምሳሌ ልንወስድ እንችላለን። አጠቃላይ ሴክተሩ በጣም የተጎዳ ነው። ነገር ግን ወደ ሰራተኛ ቅነሳ አልሄዱ። እንዲያውም ከኛ ጋር መጥተው ተስማምተዋል። ሰራተኞቻቸውን ለተወሰነ ጊዜ ያህል ባለው ደሞዝ ይዘው እንደሚቀጥሉ ተመሳሳይ ሴክተሮችም አሉ። አንዳንድ ደግሞ ኃላፊነት የጎደላቸው አሰሪዎች አሉ። ምንም ሳይሉ ያባረሯቸው ሁሉ እንዳሉ ሰምተናል። ይሄንን ግን ምንድን ነው ያደረግነው? ከአሰሪ ኮንፌዴሬሽን ጋር ከሰራተኛው ኮንፌዴሬሽንም ጋር በመመካከር ወደ ስራ እንዲመለሱ ተግባብተናል። ስለዚህ አተገባበሩ በአብዛኛው ጥሩ ምላሽ ያለው መሆኑን አይተናል፣ ፈትሸናል። ነገር ግን አንዳንድ ቦታ ላይ ደግሞ ፕሮቶኮሉን ባለመገንዘብ በአብዛኛው ፕሮቶኮሉ ምን ይላል፣ እንዴት ነው መተግበርስ ያለበት የሚለው በደንብ ባለመረዳት ይህንንም ተደጋጋሚ መግለጫዎች ሰጥተናል፣ ማብራሪያዎችም ሰጥተናል። የሚዲያው ያሉ አሰሪዎች እንደገና ተመልሰው በመረዳት ሰራተኞቻቸውን ሪቴን አድርገዋል። ነገር ግን ኃላፊነት የጎደላቸው የሉም ማለት አይደለም። በጣት የሚቆጠሩ ቢሆኑም አሉ። እነዚህ ግን ጥቆማው በደረሰን ጊዜ አጣርተን ይህ ተግባር መፈጸም እንደሌለበት፣ ለፕሮቶኮሉም ለወጣው ሕግም ተገዢ መሆን እንዳለባቸው በማስረዳት ሰራተኞቻቸውን ወደ ስራ እንዲመልሱ የማድረግ ስራ እየሰራ
የኮንትራት ሰራተኞችን ይመለከታል። ፕሮቶኮሉ አሁን ያሉኝ ቋሚ ሰራተኞችን ብቻ ነው፣ የኮንትራት ሰራተኞችንም ይመለከታል።
አሁን ዲስከሽን ላይ አንዱም ያለው ይሄ ነው። አሁን ለምሳሌ ጡረታቸው የደረሱ ሰራተኞች ይኖራሉ። የኮንትራት የስራ ውላቸው የተወሰነ የሆኑ አሉ። የስራ ውላቸው የተወሰነ የሆነውን ምን ማድረግ ይቻላል? ምክንያቱም የስራ ውሉ ለምሳሌ የሚያልቀው በአሁኑ ጊዜ ከሆነ የአሰሪውና የሰራተኛው ኔጎሽሽን ያስፈልጋል፣ ማህበራዊ ምክክር ያስፈልጋል ማለት ነው። እንደ ህጉ አግባብ እንደ ፕሮቶኮሉ ከሄድን አያስገድደው። ነገር ግን ማህበራዊ ኃላፊነቱን በምን መልኩ ነው አሰሪ ሊወጣ የሚችለው? ጡረታ የሚወጣ ካለ እንዴት ተደርጎ ነው ሊቻቻል የሚችለው የሚለውን ይህንን በማህበራዊ ምክክሮች ማየቱ የተሻለ ይሆን እንደሆነ በሶስትዮሽ እየተነጋገረ
ዶክተር ኤርጎጌ ተስፋዬ የኢትዮጵያ የሰራተኛና ማህበራዊ ጉዳይ ሚኒስትር ከተጣበበ ጊዜ በተለይ ቀንሰው ለዚህ ቃለመጠይቅ ፈቃደኛ ስለሆኑ በአሜሪካ ድምፅ ሬዲዮ አድማጮች፣ ተመልካቾች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። መልካም በዓል ለሁላችን።
አመሰግናለሁ በድጋሚ።
እስክንድር ፍሬውና እንግዳውን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 ብላችሁ መልእክት ካስቀመጣችሁ ደርሰናል። horn@voanews.com የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባላት መካከል መከፋፈል አልተፈጠረም ይላሉ የኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ። የስነ ምግባር ግድፈት አሳይተዋል በሚል የታገዱና የተባረሩ የኮሚቴ አባላት መኖራቸውን ግን ጠቅሰዋል። የታገዱና የተባረሩ የኮሚቴው አባላት ደግሞ በሊቀመንበሩ ሀሳብ አይስማሙም። አስቴር ምስጋናው የሁለቱን ወገኖች አስተያየት የያዘ ዘገባ ልካለች።
በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ነባር አመራሮች መካከል የተፈጠረው ልዩነት ቀጥሏል።
ይህ ይፋ መሆን የጀመረው ቀድሞ በኮሚቴው ውስጥ ምክትል ሊቀመንበር ኋላም የህዝብ ግንኙነት ኃላፊ ሆነው በማገልገል ላይ የነበሩት አቶ አታላይ ዛፌ መታገዳቸውን ተከትሎ ነው። እሳቸው በቅርቡ ለአሜሪካ ድምፅ ሲናገሩ ተከታዩም ብለው ነበር።
የተፈጠረ ነገር አለው እርስ በራሳችን ተነጋግረን እንፈታዋለን ብለን አስበን የቆየን።
አቶ አታላይ እንደሚሉት በኮሚቴው ውስጥ መተካካት በሚል ነባር አመራሮች እየተገፉ ነው። አዲስ ተብሎ የተመረጡትም የሚታመንባቸው አይደሉም ባይ ናቸው።
እስከ 2007 2008 ፒቲሽን የሰበሰቡ በገጠር በከተማው ስራ የሰሩ አብረው እስር ቤት ገብተው ከኛ ጋር ሁመራም ማዕከላዊም እዚህ ጎንደርም ገብተው ያንን ዋጋ ከፍለው የወጡ በሙሉ ነባር የሚባል ኮሚቴ ተባሮ ጨርሶ ወጥቷል። አሁን የገቡት በፊት ጊዜ ከወያኔ ጋር የነበሩ በእስር ቤት ያልነበሩ እዚህ ጎንደርም በአቤል ባለበት ወቅት እኛን እያሳደዱ የነበሩ ሰዎች ናቸው። አሁን አባል ሆነው እነሱ ገብተው ነው እንደገና እኛን ገፍትረው እያወጡን ያሉ።
ይህ ችግር እየተፈጠረ ያለው በኮሚቴው ሊቀመንበር በኮሎኔል ደመቀ ዘውድ ምክንያት ነው ይላሉ አቶ አታላይ።
ይህን ጉዳይ እየሰራው የቆየ ኮሎኔል ደመቀ ነው ያባረራቸው በሙሉ በሱና በሱ ኃላፊነት ውስጥ ሰዎች ይዞ ነው ያባረራቸው።
ሌላው እኔን ጨምሮ አራት ነባር አመራሮች ተባረዋል የሚሉት ደግሞ በወልቃይት ጠገዴ የአማራ ማንነት አስመላሽ መስራች አባል መሆናቸውን የሚገልጹትና በቅርቡ ከእስር የተፈቱት አቶ መብራቱ ጌታሁን ናቸው። አቶ መብራቱ ከኮሚቴ አባልነታቸው መባረራቸውን ይገልጻሉ። ምክንያቱን ሲያስረዱ አዳዲስ ሀሳቦችን በማንሳታቸው እንደሆነ ይናገራሉ።
ቀጥታ ከስራ ወጣናል። ምክንያቱ በምንድን ነው ስራቸው የሚገለጽ ምክንያት የለም። አሁንም ራሱ ከኮሚቴ ጋር ልዩነት ያለን ከሐምሌ 5/2008 ወደዚህ ይህ ጥያቄ የአማራ ህዝብ ጥያቄ ነው፣ የወልቃይት ጥያቄ አይደለም። የአማራ ህዝብ ጠቅላላ መግባት ነው ያለበት። ይህን ያልኩትን ምክንያት አለኝ። ሐምሌ 5ኛ ስንታሰን የአማራ ህዝብ ነው የተሰዋ። ይህንን ደግሞ እኛ ብቻ እስከዛ አድርሰነዋል። እዛ ካደረስነ በኋላ ግን የአማራ ህዝብ ሙሉ በሙሉ ጥያቄ የኔ ነው ብሎ ስለተቀበለው የአማራ ወጣት መግባት አለበት። አንደኛ ጥያቄው ልዩነታችን ይሄ ነው።
አቶ መብርሃቱ በኮሚቴው ውስጥ አዲስ ተመርጠው በገቡ አባላትም ላይ ጥርጣሬ እንዳላቸው ይናገራሉ።
እነዚህ ሰዎች ከአሁን በፊትም ሲጠረጠሩ የነበሩ ሰዎች ናቸው። አሁን ገብተው ያሉ ክልክል ባንላቸው ሲጠረጠሩ የነበሩ ሰዎች ናቸው። ምክንያቱ እኔም ማላምንበት ወደ እነሱ ማልጠጋ በፌስቡክም የተለቀቁ የህወሓት ተላላኪ ናቸው ተብለው በፌስቡክም ተለቀዋል። ተከለከለ አይደልሽም። ስለዚህ ከእነዚህ ጋር መስራት ደግሞ ነው ይከብደኛል።
የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሊቀመንበር ኮሎኔል ደመቀ ዘውዱ ግን በኮሚቴው አባላት መካከል የተፈጠረ ምንም ልዩነት የለም ባይ ናቸው። ይህንን እያስወሩ ያሉት ከኮሚቴው ህግና ደንብ ውጭ ሲንቀሳቀሱ የተገኙና በስነ ምግባር ግድፈት ከአባልነት የታገዱ ናቸው ብለዋል።
በእኛ ኮሚቴ በኩል ምንም የተከፋፈለ አልተፈጠረም። እንደዚህ ብሎ የሚያወራ ያው ወይም የኮሚቴው ጠላት ነው ወይም የህዝቡ ጠላት ነው ብለን ነው የምንወስደው። አቶ አታላይ ዛፌ የሆነም አቶ መብራቱ ጌታሁን የዲስፕሊን ችግር አላቸው። እውነቱ ይሄ ነው።
አቶ አታላይ ዛፌ ከኮሚቴ አባልነት የታገዱትም ከመርህ ውጭ በመንቀሳቀስ ነው ይላሉ ኮሎኔል ደመቀ።
አቶ አታላይ ዛፌ ከ2008 በኋላ ከእስር በኋላ ግን አታላይ ዛፌ ሳይሆን እውነት ለመናገር በኮሚቴው የማፍረስ ስራ ነው እየሰራ የቆየ ማለት እንችላለን። ኮሚቴ የሰጠውን ተልእኮም እየተወ ለምሳሌ በጠገዴ ሰልፍ በ2010 ንግግር እንዲያደርግ ብለን ላክ ነው ምንም ሳያደርግ መጣ ተመለሰ። አዲስ አበባ የኮሚቴው ልዑኩ ነው የተባለ እምቢ ብሎ ቀረ። ዶክተር አብይ አህመድ የድሪ ጠቅላይ ሚኒስትር እዚህ ጎንደር መጥተው ንግግር እንድናደርግ ኮሚቴ የተጋብዘን የኮሚቴው አካል ሆኖ ተመርጦ ልክ በሩ ላይ ስንደርስ ወደኋላ ሸልቁት ቀረ። ምን ሆነ ነው የቀረ ሲባል በረደኝ አለ። በጎንደር ሰላማዊ ሰልፍ እኔ አልነበርኩም አጋጣሚ ይህ እንዲያደርግ መደብ ተሰጠው እሺ ብሎ ሰልፍ 2 ሰዓት ሲቀረው ታመሜ ብሎ ቀረ። ሳጣራ ምንም እንዳልታመመ አረጋገጡ። እኔ በግል መከርኩት ትክክል አይደለህም የተሳሳት ነው እነዚህ ሁሉም ትሄድበት ያለ ከኮሚቴው መርህ ውጭ ነው ተውዋል። ሌላውም የኮሚቴው የፋይናንስ በየ3 ወሩ ኦዲት እናደርጋለን። ኦዲት አድርግ ተብሎ እንዲተኛ ሆኖ ነው እስካሁን የቀረው። ልዩነት ላለማስፋት ብለን ነው እኛ ዝም ብለን በውስጣችን ይዘ ነው እንትን ያለው።
አቶ መብራቱም የተባረሩት በስነ ምግባር ችግር ነው ይላሉ ኮሎኔል
መብራቱ ጌታሁን። ተደጋጋሚ እውነት ነው የምልሽ 7 ወይም 6 የፖለቲካ ድርጅቶች ይገቡታል። ኮሚቴው ደግሞ ከፖለቲካ ድርጅት ነፃ ነው። የትኛውም ፖለቲካ ድርጅት ደጋፊ አይደለም፣ የህዝብ ተወካይ ነው። ስለዚህ ስንደግፍ በጋራ ሚዛናዊ በሆነ ስንሰራ የማንነቱ ጉዳይ ብቻ ነው መስራት ያለብን ብሎ ነው የሚያምነው። 3 ጊዜ ነው ማስጠንቀቂያ የሰጠ ነው። በአራተኛ ጊዜ ነው ኮሚቴው መባረር እርምጃ የወሰደ። ኮሚቴው እንዳይወነጀል የህዝቡ ትግል እንዳይጠላሽ ሲል ስንል ደንቡን መሰረት አድርገን ነው ያባረር ነው።
በኮሚቴው ውስጥ የገቡ አዳዲስ አመራሮችም ቢሆኑ ታምኖባቸው በህዝብ የተመረጡና በቦታው ብዙ ተግዳሮቶችን ያሳለፉ ናቸው ያሉት ኮሎኔሉ ታማኝነታቸውን የምንመዝነው በግብራቸው ነው ብለዋል።
አዳዲስ ሰዎችን እንድናስገባ እንዲተካካ ኮሚቴው ሁልጊዜ አንድ አይነት ሆኖ መሄድ ትክክል አይደለም የሚል ኮሚቴው አየ። በደንቡ መሰረት ትክክል ነው ብሎ ኮሚቴ ማመነበት እሱም ባለበት ጭምር ማለት ይህንን ተፈራርመን በቃለ ጉባኤ አዳዲስ ሰዎች እንድናመጣ የሚተኩ ሰዎችም አምጥተን ከየቦታው ከውጭ ያለ ማህበረሰብ የሚሰጠን ኮሚቴ የሚያውቋቸውም አምጥተን ማን ይሁኑ ብለን ስናቀርብ ከከሌ ይሻላል ተብሎ በጥቆማ መጡ። ይህንን እንድናጸድቅ መተዳደሪያ ደንቡም አንዳንዴ መሻሻል የሚገባው ስለነበረ የኮሚቴው እሱም ጭምር እንድናጸድቅ ብለን ስብሰባ ጠራን። በጠራ ነው የማፍረስ ስራ ሰራ። የገቡ ኮሚቴዎች እኛ እናምንባቸውም የሚለው እኛ የምናምነው የወልቃይት የጠገዴ ህዝብ የአማራ ህዝብ ነው የምናምነው። ኮሚቴው የሚያምነው ደስ ነው። ከህዝቡ በላይ ግለሰቡ አይደለም የሚታመነው። ግለሰቦች ደግሞ ህዝቡ ነው የሚተቻቸው። ኮሚቴ የመጀመሪያ ይተቻል። ኮሚቴ ጥሩ ነው ካላቸው ወደ ህዝብ ያቀርባል። ህዝብ የተቀበለው ግለሰቡ ደግሞ የኮሚቴ አባል ሆነ ይቀጥላል። ኮሚቴው በዚህ አሰራር ነው የሚሄደው። እኛ ተግባር ነው የምናየው። ከተግባር አንጻር ስናየው የህወሀትን ተላላኪ ተግባሮች የሚሰራ ያለ አቶ አተላይ ዛፌ ነው እንጂ እነዚህ አዲሶች የገቡ ኮሚቴዎች አባላት አይደሉም። እንዲያውም እየታጎሉ ያሉ ትላንትናም ሲታጎሉ የነበሩ ነው። በነብስ ኮሚቴ ስናመጣቸውም አስተችተን ነው ያመጣናቸው። ወልቃይት ጠገዴ የመጀመሪያ የነበር ነው ኮሚቴ። እንደ ርፍት አንዱ ከተቀመጠ አይነካ የሚባለው ነገር አግባብ አይደለም። የኮሚቴውን መርህም ሀሳብም አይደለም።
ኮሎኔል ደመቀ ዘውዱ ለመላው የአማራ ህዝብ በሚል ባስተላለፉት መልእክት የተፈጠረ ልዩነት አለመኖሩን ተረድቶ ከጎናቸው እንዲቆም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ አብራችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግረኛ ዝግጅት ይቀርባል። በእኛ በኩል ሰላም ተናደሩ።